Gambino.coa. የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ። ጤና ይስጥልኝ፣ እንደምን አምሽታችኋል። ከአሜሪካ ድምጽ ዋሽንግተን ዲሲ የዛሬ ዕለተ ሰኞ ታህሳስ 5/2013 ዓ.ም የጋቢና ቪኦኤ መሰናዶ ጀምሯል። ለምሽቱ ከያዝንላችሁ ጥንቅሮች መካከል ጥቂቶቹን እናስተዋውቃችሁ። የትግራይ ብልጽግና ፓርቲን ጨምሮ በሀገርና በክልል ደረጃ የሚንቀሳቀሱ ፖለቲካ ፓርቲዎች አባላት የተካተቱበት የጊዜያዊ አስተዳደር ካቢኔ ተቋቁሞ ስራ መጀመሩን የትግራይ ብልጽግና ጽህፈት ቤት ዛሬ አስታወቀ። በሌላ በኩል ከመቀሌ ዩኒቨርሲቲ ትላንት አዲስ አበባ የገባ አንድ ተማሪና አሁንም በመቀሌ ዩኒቨርሲቲ አሪድ ግቢ ውስጥ የምትገኝ ተማሪ በስልክ አነጋግረናል። የመቀሌ ዩኒቨርሲቲ አራተኛ ዓመት ተመራቂ ተማሪ ናትናኤል አበራና ሎዛ መስፍን ናቸው። በምሽቱ ይደመጣል። ሌሎች ዘገባዎችም ይኖሩናል። አብራችሁን እንድትቆዩ የምንጋብዛችሁ ኤደን ገረመው በመስተንግዶ፣ ኤልያስ አስማረ በቅንብሩ ከመላው የአሜሪካ ድምጽ ዘጋቢዎች ጋር በመሆን ነው። አሁን ከዓለም ዙሪያ ወደ ተሰባሰቡ አጫጭር ዜናዎች እንሻገራለን። በቤንሻንጉል ጉሙዝ መተከል ዞን ለተፈጠረው የሰዎች ሞትና መፈናቀል ምክንያት የሆኑ 284 ጸረ ሰላም ኃይሎች ተደመሰሱ ሲል የዞኑ ማዘዣ ማዕከል ማስታወቁን የክልሉ መገናኛ ብዙሃን ዘገበ። ከዚሁ ጋር በተያያዘ ባለፉት 4 ወራት ውስጥ ከ1000 በላይ ግለሰቦች በድርጊቱ ተጠርጥረው መያዛቸውንም መገናኛ ብዙሃኑ በማህበራዊ ትስስር ገጹ አስነብቧል። በሌላ በኩል የአማራ ክልል ኮሙኒኬሽንስ ጉዳዮች ዛሬ ባወጣው መግለጫ በቤንሻንጉል ጉሙዝ ክልል በንጹሃን ላይ እየተፈጸመ ያለው ግፍ ናበደል መሸከም የማይቻልበት የመጨረሻው ምዕራፍ ላይ ደርሷል ሲል አስታውቋል። ይህን በተመለከተ ከሁለቱም የክልል አመራሮች በማጣራት ያደረግነው ጥረት ለጊዜው አልተሳካልንም። በካርቱም የሚገኘው የዩናይትድ ስቴትስ ኤምባሲ የፕሬዝዳንት ዶናልድ ትራምፕ አስተዳደር ሱዳንን ሽብርን ከሚደግፉ ሀገራት ዝርዝር እንደሰረዘ አስታውቋል። ሱዳን ከሽብር ደጋፊ ሀገራት መዝገብ የማንሳቱን እርምጃ ከዛሬ ሰኞ ጀምሮ ይተገብራል። ሱዳንን በሽብር ደጋፊ ሀገርነት የመፈረጅ ውሳኔ የተላለፈው ሀገሪቱ የአልቃይዳ መሪ የነበረውን ኦሳማ ቢን ላደንን ጨምሮ ተፈላጊ ታጣቂዎችን በ1990ዎቹ የጎርጎሮሳውያኑ ዘመን ካስተናገደች በኋላ ነው። ሱዳን ከሽብር ደጋፊ ሀገራት ዝርዝር መነሳቷ አፍሪካዊቷ ሀገር ዓለም አቀፍ ብድር እንድታገኝ ያደርጋታል። የተገለለች ሀገር የመሆኗንም ምዕራፍ ይዘጋል ተብሏል። ከዚህ በተጨማሪም የሱዳን መንግስት ከእስራኤል ጋር ያለውን ግንኙነት ወደ ነበረበት ለመመለስ የሚያበረታታ ነው ሲልም አሶሺየትድ ፕሬስ ዘግቧል። የፕሬዝዳንት ዶናልድ ትራምፕ አስተዳደር ትላንት እሁድ እጅግ ብዙ የዩናይትድ ስቴትስ ተቋማት የሳይበር ደህንነት ጥቃት እንደደረሰባቸው አስታወቀ። የሳይበር ደህንነት ባለሙያዎች በዩናይትድ ስቴትስ ታሪክ ውስጥ ለአመታት ታይቶ በማይታወቅ ሁኔታ የገንዘብና የንግድ ተቋማቱ ላይ የደረሰው ከዚህ ውስብስብና አደገኛ ጥቃት ጀርባ ሩሲያ እጇ እንዳለበት እንደሚያምኑ ተናግሯል። ይሁንና በክሬምሊን የሩሲያ ቃል አቀባይ ዲሚትሪ ፔስኮቭ ለጋዜጠኞች በሰጡት ቃል ይሄ ጥቃት ለወራት ሲካሄድ ሳያውቁ ቆይተው አሁን በድንገት ተነስተው ሩሲያን መወንጀል ትክክል አይደለም ብለዋል። የሳይበር ጥቃቱን ዜና ለመጀመሪያ ጊዜ ይፋ ያደረገው ሮይተርስ የዩናይትድ ስቴትስ የብሔራዊ ደህንነት ምክር ቤት ኃላፊዎች በጉዳዩ ላይ ለመወያየት ቅዳሜ ዕለት በዋይት ሃውስ ስብሰባ ማድረጋቸውንም ጨምሮ አስታውቋል። ጥቃቱ የደረሰው የአሜሪካ የሳይበር ደህንነት ተቋም የሆነው ፋየር አይ የጥቃት ማድረሻ ሶፍትዌሩ እንደተዘረፈበት ይፋ ባደረገ በሳምንቱ ነው። የዩናይትድ ስቴትስ የሀገር ውስጥ የደህንነት ቢሮ አካል የሆነው የሳይበርና የመሰረተ ልማት ደህንነት ኤጀንሲ የዩናይትድ ስቴትስ የፌደራል ተቋማት ኔትወርኮቻቸውን እንዲመረምሩ መልእክት አስተላልፏል። አድማጮች ለሰዓቱ ያዝነላችሁ አጫጭር ዜናዎች እነዚህ ነበሩ። ከቀሪ የጋቢና ፕሮግራሞች ጋር አብራችሁን ታመሹ ዘንድ ጋብዛለሁ። ኤደን ገረመው ከዋሽንግተን ዲሲ። ጋቢና ቪ ከአሜሪካ ድምጽ ዋሽንግተን ዲሲ መደመጡን ይቀጥላል። አብራችሁን ስለሆናችሁ እናመሰግናለን። አሁን ወደ ቀዳሚው የዕለቱ ርዕስ እንሻገር። የትግራይ ብልጽግና ፓርቲን ጨምሮ በሀገርና በክልል ደረጃ የሚንቀሳቀሱ የፖለቲካ ፓርቲዎች አባላት የተካተቱበት የጊዜያዊ አስተዳደር ካቢኔ ተቋቁሞ ዛሬ ስራ መጀመሩን የትግራይ ብልጽግና ጽህፈት ቤት ኃላፊ አቶ ነብዩ ስሁል ሚካኤል ለአሜሪካ ድምጽ ገለጹ። በሌላ በኩል በትግራይ ክልል በመቀሌ ከተማ ለ40 ቀናት ገደማ ተቋርጦ የነበረው የስልክ አገልግሎት ተጀምሯል። በጭንቀት ውስጥ የነበሩ ቤተሰቦች እርስ በርስ ለመደማመጥም ችለዋል። ከመቀሌ ዩኒቨርሲቲ ትላንት ወደ አዲስ አበባ የገባ አንድ ተማሪና አሁንም በመቀሌ ዩኒቨርሲቲ አሪድ ግቢ የምትገኝ አንዲት ተማሪ በስልክ አነጋግረናል። ሲሆን ግርማ ዝርዝር አላት።
ከ40 ቀናት በላይ ተቋርጦ የነበረው የስልክ አገልግሎት ከሰራ በኋላ ዛሬ በመቀሌ ዩኒቨርሲቲ አሪድ ግቢ የምትገኝ ሎዛ መስፍን የተባለች የ4ኛ ዓመት የኢንጂነሪንግ ተማሪ በስልክ አግኝተን በዩኒቨርሲቲው ስለነበራት ቆይታ ጠይቀናታል።
አሪድ ካምፓስ መቀሌ መግቢያው አካባቢ ከኤርፖርቱ ወይ ከተማው ሲገባ መሀል ላይ ነው ያለው።
ስንተኛ ዓመት ተማሪ ነሽ?
4ኛ ዓመት ተመራቂ። አሁን 5ኛ ዓመታችን ስንመጣ ማለት ነው በኮሮና ከተቋረጠ በኋላ
የስልክ አገልግሎት ዛሬ ተጀምሯል። ይሄ የስልክ አገልግሎት ከመጀመሩ አስቀድሞ 40 ቀናት በፊት ያለ ስልክ አገልግሎት ነበራችሁ፣ እንዲሁም ከሌሎች ሰዎች ጋር የነበረው ግንኙነት የተቋረጠ ነበር እና ያለፉት 40 ቀናት እንዴት ነው ያለፉት?
ያው ትንሽ አስቸጋሪ ጊዜ እና በእርግጥ ሰላም ነበረ። በጣም ቤተሰብ ጋር የነበረው ጭንቀት ያሳስበን ነበረ። በጣም በተረፈ ትንሽ ድምጾች ምናምን እንሰማ ነበር፣ ትንሽ ይረብሽ ነበር ግን በቃ በከተማው በህዝቡ በጣም የተጋበዘርን በጣም በጥሩ ሁኔታ ላይ የቆየ ነው የነበረው።
ቤተሰቦችሽ የት ከተማ ነው ያሉት?
አዲስ አበባ።
ስለዚህ ምንም ግንኙነት አልነበራችሁም ከቤተሰቦቻችሁ ጋር ማለት ነው?
ግንኙነት አልነበረንም። በቀይ መስቀል የመሳሰሉት ለመደወል ለመሞክረናል በሚገባ ምናምን ግንኙነቱን አላገኘንም። ሁን ከሁለት ቀን በፊት ነው ኔትወርክ ሲከፈት ያገኘ ናቸው እንጂ ምንም አይነት ግንኙነት ስላልነበር ጭንቀቱ ትንሽ ይረብሽ ነበረ።
ድምጾች ስትሰሙ የነበረው ለምሳሌ ከተማዎቹ በአውሮፕላን ተደብድበዋል፣ ከፍተኛ ጥቃት ነበር የሚል ነገር ደግሞ በዚህ በኩል እንሰማ ነበር እኛ እና እንደሱ አይነት ጥቃቶች ነበሩ?
ጥቃቶች ሳይሆን ያው ድምጾች እንሰማ ነበር። የተወሰነ ቀን በቁጥር ምናልባት 3-4 ጊዜ የሚሆን የአውሮፕላን የጀት ድምጾችን እንሰማ ነበር፣ ግን ግቢ ውስጥ ምንም አይነት ጥቃት አልነበረም። ተኩስ የመድፍ ድምጾችን እንሰማ ነበር።
የምግብ ችግር፣ የውሃ፣ የመብራት፣ የመጠጥ ውሃ ችግር፣ የምግብ ችግር፣ እንደዚህ ከጦርነቱ ተጓዳኝ የሆኑ ሌሎች ችግሮችስ አላጋጠሟችሁም?
የምግብ ችግር አላጋጠመንም። መቀሌ ዩኒቨርሲቲ በጣም ሰፕላዩ እንዳይቋረጥ የተሳለሩ ብዙ ሞክሯል ይመስለኛል። እና የምግብ የውሃ ችግር አላጋጠመንም። ሰራተኞች አልነበሩም። በተወሰነ ጊዜ ራሳችን እያበሰልን የምንጠቀም ነበር። ራሳችን ጭዳት እንግዲህ ጥበቃ ምናምን ራሳችን እንጠቀም ነበረ። በራሳችን ሰራተኞች ባለመኖራቸው እንጂ እጥረት ብዙም አላጋጠምም።
አሁን ምን ይመስላል ከተማው?
ከተማው አሁን በጣም ሰላም ነው። መከላከያ ከተቆጣጠረ የተወሰነ ቀን ሆኗል እና በጣም ሰላም ነን። እንቀሳቀሳለን፣ እንወጣለን፣ እንገባለን።
የከተማው ህዝብስ?
የከተማው ህዝብም አሁን ከቀን ወደ ቀን በጣም የወጣ ነው። እንቅስቃሴ እያየ ነው እና ብዙም ከተማ የስጣል ነገር የለም፣ ግን መሰል ባየንባቸው ጊዜዎች እንቅስቃሴዎች ከቀን ወደ ቀን እየተሻሉ መጥተዋል።
የትራንስፖርት አገልግሎት አለ ውስጥ እዛው በዛው
ከተማ ውስጥ? ታክሲዎች ጀምረዋል። የተወሰነ ቀን አቋርጦ ነበር። ታክሲዎች፣ ባጃጆች የተወሰነ ቀን አቋርጦ ነበር። አሁን ግን አለ፣ እንደልብ ባይባልም አለ።
በእነዚህ ቀናት ውስጥ ከከተማው ሰው ጋር ትገናኙ ነበር? ከነበረስ እንዴት ነበር አቀባበሉ?
በጣም የተለየ ፍቅር፣ የተለየ እንክብካቤና ተቀባይነት ነበረ። በቃ እኛ እንደው መጀመሪያ አካባቢ ትንሽ ፈርተን ነበር፣ ግን በቃ ከራሱ ቀንሶ የሚያዘና ህዝብ ነው የነበረው። ሳይኖረው የሚሰጠን ህዝብ ነው የነበረው። ከሌለው ነገር ላይ ከራሱ ቆጥቦ እኛን በጣም ነበረ ይሁን ቢዝነስ አርገናል በጣም እዚህ ቢ በጣም በፍቅር ነው የኖርነው በጣም በፍቅር ነው የተቀበሉን የካፌ ሰራተኞች እናቶች በቃ እንደናቶ ነው እንዳባቶ ነው ያገኘናቸው ሰዎች ከጥበቃ እስከ ትልቁ ሀይር ቦታ ድረስ ካለው ድረስ በጣም በእንክብካቤ ነው ይሄ አርባ ቀን ያለት ነው ይወቱ ያልፋል ምንም ብትቸገሩ ነጋት ሆናጋት ያሉ ነው ያሳለፍ
እንኳን ሰላም ሆናችሁ። እንግዲህ አሁን የምርቃት ቀናችሁ ደርሷል?
አዎ እንደዛ እየተባለ ነው እየተጠቀቀን ነው።
ትራንስፖርት ግን የለም ለመውጣት
ወደ ሌሎች ከተሞች
ወደ አዲስ አበባ ለመሄድ እንደዚህ?
አዎ ትራንስፖርት አሁን እስከማቀው ድረስ እንደተቋረጠ ነው ማቀው ከወደ መቀሌ በግባት እንጂ መውጣት እንደማይቻል ነው ማቀው። እኛም ከግራጁዌሽን በኋላ ዩኒቨርሲቲ በአመቻቸት መንገድ እንደምንሄድ ነው የተነገረን።
ወታደሮች ከተማ ውስጥ ካሉ እንደው የከተማ ወጣትና ወታደር አካባቢ ላይ ግጭት ፍጥጫ እንደዚህ አይነት ነገር የታየ ነገር አለ?
ፐርሶናሊ አይቼ አላውቅም። መከላከያ ሲንቀሳቀሱ አይተናል፣ ከተማም ሲንቀሳቀሱ አይተናል። አሁን በፍቅር እነሱ ያላቸውን እየሰጡ ይረዱ ነገር ካለ እየጠየቁን እየተባበሩ ነው እንጂ ሌላ እንደዚህ አይነት ችግር አላየንም።
ሎዛ መስፍን ነሽ አይደል? በጣም አመሰግናለሁ። እግዚአብሔር ደግሞ ከዚህ የተሻለውን ሰላም ያድርግላችሁ። በተጨማሪም ከእርሱ ጋር አብሮት የሚማር ጓደኛው አባት ፍቃድ ጠይቀው የቤት መኪና ይዘው ዩኒቨርሲቲው ግቢው እንደደረሱና እርሱና ሌሎች ሁለት ተማሪዎችን ጨምረው ትላንት አዲስ አበባ እንደገቡ የገለጸልን ናትናኤል አስቻለው የተባለ ተማሪ ከአዲስ አበባ በስልክ አነጋግረነው ነበር። ያለፉት 40 ቀናት በመቀሌ አሪድ እየተባለ በሚጠራው ግቢ እንዴት እንዳሳለፉ ነግሮናል።
ናትናኤል አስቻለው ይባላል። መቀሌ ዩኒቨርሲቲ ነበር የምማረው። አራተኛ ዓመት ተማሪ ነበርኩ። ማለት ተመራቂዎች ነን። አራተም ተብሎ ያልተኛ ጋና ተመራቂ ተማሪ ነበርኩ። ይሄን 40 ቀን እዛ ነበር።
እንዴት ነበር 40 ቀኑ? ለቤተሰብ ጭንቀት እንደነበረ አባቴ ነግረውኛል። በእናንተ በኩል ደግሞ እንዴት ነበር? እንዴት አሳለፋችሁ 40ውን ቀን?
በጣም ከባድ ነበር። ተማሪ ነበረበት ጭንቀት በጣም ከባድ ነበር። እኛ ጋር ልጅት የሚያደርገው አንድ የጦርነት ድምፅ አለ። ይሄ የምንሰማቸው ዜናዎችን የጦርነት ድምፅ አለ። በሌላ ዳይሬክሽን ደግሞ ቤተሰብ ምን እያሰበ ነው የሚለው ነገር ሁሉም ተማሪ ነበር የሚጨነቀው። እና ከዚህ ጭንቀት የተነሳም ነበር ተማሪዎች ይህን በእግራቸው ራሱ ለመውጣት ነበር እያሰብ ነበር። ይህን እኛን ሳይቀር እኛ እናንተ ማፍሊኩም ከሆነ እኛ ራሳችን በእግራችን እንዲሆን እንወጣለን። ቤተሰብ እየተጨነቀ ነው፣ ቤተሰብ እንደ ሞት እያሰበ ነው እያለ በጣም ትልቅ ጭንቀት ላይ ነበር። እና በጣም ከባድ ጊዜ ነበር የነበሩት ጊዜያት ማለት ነው።
የትኛው ካምፓስ ነበር ከአንተ?
እኔ የነበርኩበት ካምፓስ ዋናው ግቢ አሪፍ ግቢ ማለት ነው።
ተመታ የተባለው ካምፓስ የትኛው?
ተጠቀ የተባለው ካምፓስ ዲ ነው። ይህ ቢዝነስ ግቢ ነው። ከተማ ውስጥ ያለው ነው ተጠቀ የተባለው። እኛ ጋር ግን የነበረው ይህ ነበር። ልዩ ኃይሎች ነበሩ እና እዛ አካባቢ ላይ የሆነ የተመታ ነገር ነበር እና ጅትት ና በዛ በኩል ያልኩ ነበር። እሱ ነበር በጣም እያስጨነቀን የነበረው።
የጦርነት ድምፅ የመሳሪያ ድምፆች ነበሩ
ይበልጥ መቀሌ መከላከያ የተቆጣጠረበት ቀን ላይ በጣም ብዙ የመሬት ድምፅ ይሰማ ነበር። በጣም ማለት የሚያስገነግ ይሄ ከኋላችን ያለው ተራራ ሲመጣ ትኖች ዶርሞች እንትን ይንቀጠቀጥ ነበር መሬቱ እና እሱ በጣም ያስገነግጥ ነበር። የዛ ነው የነበረው።
አሁን ልክ ሲከፈት ያያቸዋቸው ጉዳቶች አሉ።
መከላከያ በሚቆጣጠርበት ጊዜ ጦርነት መቀሌ ይሄድላል ተካሄደ እድግግ ላይ ነብቻ ነበር እና ተማሪ ላይ ምንም አይነት ጉዳት አልደረሰም። ምናልባት ግን ኤፒጂጂፒ ካምፓስ ተብሎ ተናግ ሮና ግን እሱን ነገር እርግጠኛ አይደለም። ይህ ቢዝነስ ስንት ሆኑ ዘገቡት ነገር እርግጠኛ አይደለም።
የምግብ የውሃ የእንደዚህ የሌሎች መሰረታዊ አገልግሎቶችስ እንዴት ነበሩ?
እሱን ነገር እኛ አሁን ከወጣን በኋላ ነው ብዙውን ነገር የሰማ ነው። ምግብ አይበሉም፣ ውሃ የላቸውም፣ በተረሃብ ላይ ናቸው ምናምን እንዲህ ተብሎ የተወራ ነበር። ግን እዛ የነበረው ነገር እንዴት ነው? ምግብ ይሰጠን ነበር፣ ቁርስም ታራት ነበር። ግን ፕሮግራሙ ይገባ ነበር። ማለትም አሁን እንደ ድሮ ስጋ የለም፣ ቤርፖር ምናምን የለም። ግን ኖርማል ሽሮ እንበላለን፣ ብዙ እንበላለን። እንደዚህ መሆኑ ነው እንጂ ሌላ እንትን አልነበረም። ምግብ የመቅረት ነገር አልነበረም። እንደዚህ የተቀናነሱ ነገሮች እንጂ ምግብ እየበላን ነበር። እንደሚወራው አልነበረ። ምግብ አልተገጫም።
ጽዳት ሰራተኛ፣ የምግብ አብሳይ ጥበቃ ነበራችሁ?
እሱ ነገር መከላከያ የገባ ቀን ላይ ጽዳት ሰራተኞቹ፣ ሙሉ ስታፎች፣ ዘበኞቹ ትልቅ ወጥተው ነበር እና ግቢውን ተማሪ ብቻ ነበር የተቆጣጠረው። እኛ ነበርን ምግብ የምናበስለው፣ እኛ ነበርን ግቢ የምንጠብቀው። ጽዳት ሰራተኞችን ስለሌለ ሁሉ ነገር የምንሰራው እኛ ነበርን እና እሱ ነገር ከባድ ነበር። እስከምንወጣም ድረስ ምግብ እያበሰልን የነበረው ተማሪዎች ነው። ኢቭን ደግሞ ካምፓስ የቢዝነስ ካምፓስ ላይ እስካሁንም ድረስ ኢቭን ዘበኛ የላቸውም እና እነሱ ነበር ግቢውን ራሱ ይጠብቃሉት እነሱ ናቸው። እኛ ጋር ሶስት ዘበኞች ያህል ተመለሱ። ያን ትልቅ ግቢ ለመጠበቅ ዘበኞች ብቻ ናቸው ይመጡት እና እኛ ትንሽ መጠበቁ ላይ እሱ ይሻላል። መከላከያዎችን ከኋላ ስላሉ ግን ቢዝነስ ያስፋፍ ላይ እስካሁን ድረስ መስል ይጠበቃሉ። ግን ካፌ ምግብ ማስተር ማጥራት ምን ማለት ምናምን ሁሉም ነገር እየሰራ ያሉ ተማሪዎች
የዩኒቨርሲቲ ተማሪዎች መቼም በግጭት እየታወቀ የነበረበት ሰዓት ነው እና በእንደዚህ አይነት የጦርነቱ ወቅት ራሳችሁን በራሳችሁ ችላችሁ በሰላም መኖራችሁ በጣም ያስገርማል እና ተማሪዎች ስለሱ እንዴት ነበር?
እኔ ብናገርልኝ እኛ እዛ ኖርማሊ ከሌላ ቦታ የሚመጣ ልጆች አለን የትግራይ ተወላጆች ነበሩ። ደስ የሚለው ነገር ተማሪ ከተማሪ ይነካካል። ይህም በቃ የምንተያየቀው ነገር የእነሱ ቤተሰብ ሰላም መሆናቸውም የእኛም ቤተሰብ ሰላም መሆናቸው ይህን ነገር ነበር የምንተያየቀው። ምግብ እርስ በርስ ነው የምንሰራው። እሱ ነው አሁን የትግራይ ተወላጆች እኛን ምግብ እያስተናገዱ ነበር። ይህን ከተማ በምንወጣበት ጊዜ ራሱ የመቀሌ ይህን እኛ ምግብ ሊሰጠን ምግብ ሊጋብዘን እነሱ በራሱ በጣም ችግር ነበር። ገንዘብ የለም ምናምን ግን እኛን ሊጋብዙ የሚሰሩ ነበር እና ፍቅር ነበር በጣም ተማሪዎች ዘንድ ራሱ በጣም ይህን አቀራረበን የነበረው ትግራይ ነገር በጣም አቀራረበን። እርስ በርስ እንድንተዋወቅ እርስ በርስ እንድንረዳዳ ይህን በፍቅር ነበር ሰው እየሰራ ያለ ተማሪዎች ገብቶ እንጀራ ሲጋግሩ እዚህ ወቅት ሲሰሩ ምን ሲሉ ምናምን በፍቅር ነበር እያደረጉ
የናትናኤል አስቻለው አበራ አባትና ሌሎች ቤተሰቦችንም አነጋግረናል። በሌላ በኩል ደግሞ የስልክ አገልግሎት ባልነበረበት ወቅት ለዘገባ ወደ ዩኒቨርሲቲው ተጉዞ የነበረ ጋዜጠኛ የተማሪዎቹን ወላጆች ስልክ በመቀበል ከ200 በላይ ቤተሰቦች ጋር የነበረውን ቆይታ አጫውቶናል። ይህንን ታሪክ ያካተተ ቀሪ ክፍል ዘገባ በነገው ምሽት ይዘን እንመለሳለን። ለአሜሪካ ድምጽ ጽዮን ግርማ ከሲልቨር ስፕሪንግ ሜሪላንድ።
ጽዮን ግርማን ለዘገባው እናመሰግናለን። ከህወሓት ጋር የተደረገውን ጦርነት በአጭር ጊዜ ውስጥ በድል አጠናቋል ላሉት የመከላከያ ሰራዊት አድናቆታቸውና ምስጋናቸውን ትላንትና መቀሌ ተገኝተው የገለጹት ጠቅላይ ሚኒስትር አብይ ከጦሩ ከፍተኛ አዛዦች ጋር መክረዋል። መስፍን አራጌ ዝርዝር አለው።
በእናንተ ከፍተኛ ኩራት እና ክብር የተሰማ መሆኑን እዚሁ መቀሌ ላይ ብገልጽላችሁ ይሄን የመጣሁት ዛሬ።
ጠቅላይ ሚኒስትር አብይ አህመድ ከመከላከያ ሰራዊት ከፍተኛ አመራሮች ጋር ባደረጉት ውይይት ላይ የተናገሩት ነበር። ከሰራዊቱ ከፍተኛ አመራሮች ጋር የመከሩት ጠቅላይ ሚኒስትር አብይ በጥሮታ ተገልለው የነበሩትና በዳግም ጥሪ ሰራዊቱን እንዲቀላቀሉ የተደረጉት ወታደራዊ መኮንኖች ለድሉ ያበረከቱት አስተዋጽኦ የጎላ መሆኑን በመጥቀስ ምስጋናቸውን ገልጸዋል።
በጦርነት ተፈትነን ያሸነፍን አመራሮች አግኝተናል። ጀነራል ብርሃኑ ጁላ በ24 ሰዓት ውስጥ የሁለት ሳምንት ኦፕሬሽን ፕላን ማዘጋጀት ጦርነት የሚመራበት ብቃት አሳይተዋል። እና አበባው እቅዶቻችንን በየሁኔታው በየመድረኩ ከመልካም ምድሩ ጋር ማናበብ እና መቀያየር የሚያስችል ብቃት አሳይተዋል። እና ለምሽት የቶክስ ጥበብ ለእኛም ለጠላትም አስተምረዋል። ነባጫ በነበሩበት መድረክ ጆን ቀን ቀን የተሰጠውን የማደራጀት ስራ እየሰራ ማታ ማታ በእያንዳንዱ ቀን የእናንተ እንድል ይከታተል ነበር። እነዚህ ሰዎች ትልቅ አሴት ናቸው። እንኳን ተመለሱልን።
እንደ ጠቅላይ ሚኒስትሩ ቅንጅታዊ አመራርና ህዝባዊ ወገንተኝነት ተገኘ ለተባለው ድል ቁልፍ ሚና ተጫውቷል።
የማንም አገር ወታደር ቢሆን በእናንተ ልክ በእቅድ የሚያሳካ የለም። ሀብታም ሊሆን ይችላል፣ በቁጥር የበዛ ሊሆን ይችላል። በሁለት ሳምንት ኦፕሬሽን እንጨርሳለን ብሎ ነው ጀነራል ብርሃኑ ያቀረበው። ሶስተኛው ሳምንት እኔ ነኝ የጨመርኩባቸው። አብዛኛው ኪሳራ እንዲቀንስ እና ጦርነቱ እንዲያጠር የሆነበት ምክንያት የመከላከያ አቅማችን ድሮ ሰዎች እንደሚያስቡት በነበረበት ሁኔታ ሳይሆን በአራተኛና አምስተኛ ዙር ጦርነት እግረኛውን ከአመራሩ ጋር አቀናጅቶ መምራት የሚያስችል ብቃት ስለፈጠር ነው። ከሁሉ በላይ የሚያስደንቀኝ እና በጣም የሚያኮራኝ 1000 የሚጠጉ የኛ ኦፊሰሮች ጠላት ይዟቸው ሲንቀሳቀስ እንደነበር ታውቃላችሁ። ማታ ማታ በምናደርገው ኦፕሬሽን በርከት ያለ ሰው በሚኖርበት ሰዓት ይህ ኃይል የኛ ኦፊሰር ሊሆን ይችላል ብለን ያቆየናቸው ሚሳይሎች እና ቦምቦች ዛሬ ያኮሩኛል። እነዛ ተለቀው ቢሆን ዛሬ እናዳምንን ማላችን አናያቸውም ነበር። ያው ሁላችሁም እንደምታውቁት በእኛና በጁንታው መካከል ያለው ዲፍረንስ እኛ መቀሌ እስከምንይዝ አንድ ሮኬት አልተኮስም። ምክንያቱም ህዝባችን እዚህ እንዳለ እናውቃለን። እኛ ሮኬት የተጠቀምነው ጁንታው መቀሌን ለቆ በረሃ ለበረሃ ማምለጥ ሲሞክር ብቻ ነው። ይሄ ህዝባዊነት ዲፍረንስ፣ ይሄ የእውነት ዲፍረንስ፣ ይሄ የፍትሐዊነት ዲፍረንስ አሸናፊ አድርጎናል። እኛ በእያንዳንዱ ከተማ በሁመራ፣ በሽሬ፣ በአክሱም፣ በአድዋ፣ በአዲግራት፣ በመቀሌ በጦርነት ምክንያት ሊደርስ የሚችል ጥፋት በከፍተኛ ደረጃ እንዲቀንስ በጥበብ የተሞላ አመራር ሰጥታችኋል። ባግዳድ ፈርሳለች። ባግዳድ የፈረሰችው ዘመናዊ ወታደር የተዋጋ ነው። ሲሪያ ፈርሳለች። ዘመናዊ ወታደር የተዋጋ ነው። እናንተ ግን ህዝባዊ ሰው ናችሁ። አንድም ከተማ ላይ ጥፋት ሳይደርስ ሁሉም ባለበት ሆኖ ማሸነፍ መቻላችሁ የወታደራዊ ጥበብ ብቃት ብቻ ሳይሆን ህዝባዊነት ያለው ሰራዊት መሆኑን ያሳያል።
የተቋረጡ መሰረተ ልማቶች እንዲቀጥሉ ሰራዊቱ ያበረከተውን አስተዋጽኦ የዘረዘሩት ጠቅላይ ሚኒስትሩ ሰራዊቱ ኢትዮጵያን ከፖለቲካ ፓርቲ በላይ በመመልከት ህልውናዋን ያረጋገጠ ጀብድ ሰርቷል ሲሉ አመስግነዋል።
ይህ መከላከያ ሰራዊት የብልጽግና ሰራዊት አይደለም። ይህ ሰራዊት የአብይ ሰራዊት አይደለም። የኢትዮጵያ ህዝብ ኩራትና መከታ የሆነ አርሚ ነው። እኛ ከእናንተ የምንፈልገው ፕሮፌሽናል ጠንካራ አርሚ እንድትሆኑ እንጂ ለአንድ ፓርቲ የሚወግና የሚገዛ እንዲሆን ትናንት እንዳልኳችሁ ዛሬም ደግምላችኋለሁ አንፈልግም። ኢትዮጵያ ከብልጽግና በላይ ናት፣ ከፓርቲ በላይ ናት። ትልቋን ሀገር የመታደግ ኃላፊነት ተጥሎባቸዋል። ፖለቲካው ተበላሽ ነው። የማያቀውን የደም ሀረግ እየፈለገ የሚባደን ነው። እናንተ ግን ጀግኖች ብቻ ሳትሆኑ ንጹህ ኢትዮጵያውያን ናችሁ። በእያንዳንዱ ጦር ግንባር ኦሮሞ አማራን ለማዳን፣ አማራ ወላይታውን ለማዳን፣ ወላይታው ሲዳማውን ለማዳን፣ ሶማሌውን ለማዳን ያሳያችሁት ጀግንነት እንኳን ልትመሩ ለመላው ፖለቲከኛና ኢትዮጵያን አሪያም ይሁን ሳሰርታችኋል። ይሄ መከተል አለበት።
ጠቅላይ ሚኒስትሩ ለጦርነቱ መንስኤ ናቸው ያሏቸውን አካላት ሰራዊቱ በቁጥጥር ስር በመዋል ወታደራዊ ጀግንነቱን ዳግም እንዲያረጋግጥ ጠይቀዋል።
ይህን ጀግንነታችሁን በአንድ ነገር መድገም አለባችሁ። አሜሪካ ከኢራቅ ጋር ስትዋጋ ኢራቅን አሸንፋ ከያዘች በኋላ ሳዳምን ለመያዝ ወራት ፈጅቶባታል፣ 8 ወር ገደማ። ድልን ግማሽ የሚያደርገው ጦርነት ካሸነፉ በኋላ ወንጀለኞቹን መያዝ ሲዘገይ ተጨማሪ ኪሳራ ያስከትላል። ይሄ ሰራዊት የሰጠውን ሚሽን የመጀመሪያውን ሚሽን 100% አሳክቷል። ነገር ግን ወንጀለኞች መያዝ አለባቸው።
ከዚህ በተጨማሪ ከደል በኋላ መከፋፈል እንዳይፈጠር በአደራ መልክ አሳስበዋል።
በብዙ ሀገር የጦርነት ታሪክ ውስጥ የኛን ጨምሮ ያለው ውድቀት ከድል በኋላ የመጣ መከፋፈል ነው። በኢትዮጵያ ታሪክ ውስጥ መይሶንና ደርግ ወደ ሶማሌ ሲሄዱ በኢትዮጵያ ጉዳይ ላይ ብሎ አብሮ ዘመቱ። አሸንፈው ሲመለሱ ግን አብሮ መቀጠል አልቻሉ። የጁንታው ኃይል ታውቃላችሁ፣ ወደ ኤርትራ ለውጊያ ሲሄድ አንድ ነበር። ከኤርትራ ጦርነት በኋላ አዲስ አበባ ሲመለስ ግን አብሮ መቀጠል አልቻለም፣ አንጃ ተፈጠረ። መማር አለብን። በጦርነት ያገኘነው አንድነትና ወንድማማች ስሜት መቀጠል አለበት።
በወሎ ዩኒቨርሲቲ የታሪክ መምህር የሆኑት ረዳት ፕሮፌሰር ምስጋናው ታደሰ ኢትዮጵያ በታሪኳ ካጋጠሟት ስህተቶች ልትማር ይገባታል ሲሉ የጠቅላይ ሚኒስትሩን የአደራ መልእክት ይጋራሉ።
ከ50ዎቹ ጀምሮ 60ዎቹን ይዞ የነበረው የተማሪዎች እንቅስቃሴ፣ ሌሎችም የተጨመሩበት ትግል ዋና ዓላማው ንጉሠ ነገሥቱን መጣል፣ የስርዓት ለውጥ ማምጣት ነው እንጂ ካሸነፉ በኋላ የስርዓት ለውጥ ከመጣ በኋላ ግን ምን አይነት መንግስት ይመሰረታል፣ ምን አይነት ስርዓት ይኖራል የሚለው ነገር አልታሰበበትም። በዚህ ምክንያት ነው ከድሉ ማግስት ንጉሥ ከወደቁ በኋላ አንደኛ አገር የሚረከብ የተቀናጀ ኃይል አልነበረም። በዛ ምክንያት ሚሊተሪው ነው ወደ ስልጣን የመጣው፣ ወታደራዊ አገዛዙ ማለት ነው። በተጨማሪ ንጉሥን ለመጣን በጣም ከፍተኛ ጥረት ያደረጉ እስከ ህይወት መስዋዕትነት የከፈሉ ወጣቶችና የተለያዩ አካላት የሚፈልጉት አላማ ከተሳካ በኋላ ግን አንድ መሆን አልቻሉ። በተለያየ ፖለቲካ ሴክት ተከፋፍለው እርስ በርሳቸው የሚጫረሱበት፣ አንዱ ሌላውን የሚያጠቃበት፣ ነጭ ሽብር ቀይ ሽብር እየተባባለ የሚጠፋፉበት ሁኔታ ነው የተፈጠረው። ከአንድ ቤት ውስጥ አንዱ መኢሶ፣ ሌላው ኢህአፓ፣ ሌላው ደግሞ ኢሰፓ ሆኖ አንዱ የገዛ ወንድሙን የሚያጠቃበት ነገር ነው የተፈጠረው። ስለዚህ ከድል በኋላ የመከፋፈልና የመለያየት ነገሮችን ከማንም ሳይሆን ከራሳችን ልምድ አይተናል፣ ተምረናል።
ፕሮፌሰሩ በአካባቢው ሊቀጥል በሚገባው አስተዳደራዊ ስርዓት ላይም መምከር ያስፈልጋል ባይ ናቸው።
አሁን እንደ ሀገር የህወሓት መውደቅ እጅግ የሚፈልግ ሲጠበቅ የነበረ ሁሉም ደግሞ የተረባረበበት በአካል በመዝመትም ያለውን በመስጠትም አንዳንዱም ከደመወዙ እየቆረጠ ደሙን እየለገሰ ለህወሓት ውድቀት የተቀረው የሀገራችን ክፍል የተባበረበትን ነገር እንመለከታለን። አንዱ ይሄ ነው። በሌላ በኩል አሁን እንደ ሀገር የተረጋጋ ስርዓት ያለው የመንግስት መዋቅር ያላት ሀገር ነች። ስለዚህ የህወሓት መውደቅ በሌላው የኢትዮጵያ ክፍል የሚያመጣው ተጽዕኖ አለ ብዬ አላስብም። ምናልባትም የነበሩት ተግዳሮቶች ከዚህ በኋላ ሊቀረፉ የሚችሉበት አጋጣሚ ነው የሚኖረው። አሁን ተግዳሮቱ የሚመጣው የጠቅላይ ሚኒስትሩም ስጋት ሊሰመርበት የሚገባው በትግራይ ክልልና ትግራይን ሊያስተዳድር በሚመጣው አካል ላይ ነው ብዬ አስባለሁ። ይህን የምንበትም ምክንያቶች አንደኛው ህወሓት ነው ብሎ የሚያስብ የማህበረሰብ ክፍል አለ። በሌላ በኩል ደግሞ በጫና ውስጥ ሆኖ ተገዶ 1:5 በ1:20 በሚባለው መዋቅር ሌላ እንዳይናገር፣ ሌላ እንዳያስብ፣ ሌላ እንዳይመለከት ተደርጎ የተቀነበበ ነገር ግን ደግሞ ይህን አጋጣሚ ተጠቅሞ ነጻነቱን የሚሻ የሚፈልግ ደግሞ የማህበረሰብ ክፍል አለ። እነዚህን ሁለቱን አስታርቆ የመምራት ነገር ያስፈልጋል። ህወሓትን ከመጣል በኋላ የትግራይ ክልልን በምን መልኩ ነው ማስተዳድረው፣ እንዴት ነው የሚመራው የሚለው ነገር ታስቦበታል ወይስ ደግሞ ቀደም እንዳነሳ ነው እንደ አብዮቱ ዘመን ከውድቀት በኋላ የተለያየ መከፋፈል ያመጣ ይሆን የሚሉትን ነገሮች ነው ልናያቸው የሚገባው። እና ከዚህ አንጻር ከፍተኛ ጥንቃቄ የሚያስፈልገው ከዚህ በኋላ የትግራይ ህዝብ እንዴት ባለ አካል ነው ሊተዳደር የሚችለው፣ የትግራይ ህዝብ ሊመራ የሚችለው አካልስ መከተል ያለበት ምን አይነት አፕሮች ነው፣ ምን አይነት የመንግስት ስርዓትና ሲስተም ነው የሚለው ነገር ነው ሊጤን የሚገባው።
ለአሜሪካ ድምጽ ሬዲዮ መስፍን አራጌ።
መስተናራገኝ ለዘገባው እናመሰግናለን። መንግስት ለምርጫ በሚያደርገው ዝግጅት አስቀድሞ ከሁሉም ተፎካካሪ ፖለቲካ ፓርቲዎች ጋር ሀገራዊ መግባባት ላይ መድረስ አለበት ሲል በአቶ ዳውድ ኢብሳ የሚመራው የኦሮሞ ነጻነት ግንባር አሳስቧል። ምርጫው ፍትሃዊና ዴሞክራሲያዊ እንዲሆን የታሰሩ የተፎካካሪ ፓርቲ መሪዎች አባላት እንዲለቀቁም ጠይቋል። ፀሐይ ዳምጠው ተጨማሪ አላት።
ሀገሪቱ ውስጥ አሁን ባለው ሁኔታ ወደ ምርጫ መግባት ያሰጋል ሲል በአቶ ዳውድ ኢብሳ የሚመራው የኦነግ አንጃ አስታውቋል። በኢትዮጵያ እየታየ ያለው የጸጥታ ሁኔታ ሰላማዊ ፍትሃዊና ዴሞክራሲያዊ ምርጫን ለማካሄድ ያስቸግራል ብለዋል። አቶ ዳውድ ኢብሳ የፓርቲያቸውን አቋም ሲያብራሩ
እኛ አቋም ከዚህ በፊትም ሀገሪቱ ያለችበትን ሁኔታ እና ይህን ሁኔታ ደግሞ ለመሻገር የራሳችን አስተያየትና ሀሳብ ተመላልሰን አቅርበናል። ይሄም የፖለቲካ ምስቅልቅልና የደህንነት ቀውሶች ናቸው ያሉት። አጠቃላይ በሀገሪቱ ኦሮሚያ ውስጥ ኮማንድ ፖስት ነው ሁሉ ቦታ ያለው ግጭት ነው። እንደገና አማራ ክልል አካባቢ በዚሁ ተመሳሳይ የሆነ ሁኔታ ነው ያለው፣ ሁሉ ሰው ያውቃል። በተጨማሪ ደግሞ አሁን በሰሜን የሚደረግ ጦርነት ሁሉም የሚያውቀው ነው። በዚህ ሁኔታ ምርጫ አካሄዳለሁ ብሎ ወደዛ መሄድ ወደ ባሰ ቀውስ ከዘይት በስተቀር ምርጫም የሚደረግበት አካባቢ የለም።
አቶ ዳውድ አክለውም የተፎካካሪ ፖለቲካ ፓርቲዎች መሪዎች እና አባላት ታስረው ባሉበት ምርጫውን ማካሄድ የምርጫውን ፍትሐዊነት ጥያቄ ውስጥ ያስገባል ብለዋል።
የፖለቲካ ፓርቲ አባላት እንደዚሁም ደግሞ አመራራት እነዚህ የመሳሰሉት በተለይ የኛ የኦፍሲ የሌሎችም ያቀረቡ አሉ ለምርጫ ቦርድ በብዛት። እነዚህ በሙሉ እስር ቤት ባሉበትና የፍርድ ቤት መዋቅር በአጠቃላይ ነፃ ሆኖ በማይሰራበት ሁኔታ ፍርድ ቤት መዋቅር አስፈላጊ ነው። በምርጫ ጊዜ ነፃ ሆኖ መስራቱ መረጋገጡ፣ እንደዚሁም ደግሞ ሎ ኢንፎርስመንት የሚባሉ ወይም ደግሞ ህግን ስራ ላይ የሚያውሉ አካላት ፖሊስ፣ ሚሊሻ፣ እነዚህ የመሳሰሉት የደህንነት አባሎች እነዚህ ነፃ መሆናቸው ከማንኛውም ፓርቲ ወገንተኝነት ይሄ ሀገሪቱ ውስጥ በአጠቃላይ የለም። አንድ ፓርቲ ስር ነው የሚታዘዙት፣ እነሱ ናቸው ይህንን እስርና እንግልት የሚያካሂዱት። ይሄ በአጠቃላይ በሀገሪቱ እዚህ አይነት ሁኔታ ምርጫ ቦርድ የዲሞክራቲክ ተቋም ሆኖ እያለ ይሄ ሁሉ እያለ ወደ ምርጫ እንሄዳለን የሚለው ግን ምንም አይነት አሳማኝ አይሆንም። ስለ ይሄ እንዳይሆን ከዚህ በፊት ያቀረብነው አሁን ሁሉን አቀፍ የሆነ መግባባት በፖለቲካ ችግሮች መፍታት ቅድሚያ ሊሰጠው ይገባል የሚል ነው አቋማችን።
መንግስት ከተፎካካሪ የፖለቲካ ፓርቲዎች ጋር እያደረገ ያለው ውይይት ላይም አለመሳተፋቸውን ገልጿል። አቶ ዳውድ
እስካሁን አልተካፈልንም፣ ምክንያቱም ራሱን የቻለ ሌላ ችግር በእኛና በፓርቲ እና ፓርቲ በሚያዛቸው የፖሊስ መዋቅሮች መሀል ያለው ችግር አልተፈታም። ያውቃል ምርጫ ቦርድ አንዱ ችግሩ ይሄ ነው። የእኛ ብቻ ሳይሆን ብዙዎች እዚያ ችግር አላቸው። ያ መፈታት አለበት ብለን ምርጫ ቦርድ እጅ ነው ያለው፣ እስካሁን ድረስ አልፈቱም። ስለዚህ በዚህ ምክንያት እዛው ላይ አልተሳተፍም።
መንግስት ምርጫውን ለማካሄድ ወስኖ ከመንቀሳቀስ አስቀድሞ መከወን ይጠበቅበታል የሚሉትን አቶ ዳውድ ጠቁሟል።
መቅደም ያለበት ሁኔታ አለ። ምርጫ ቦርድ ይሁን መንግስት ወደ ምርጫ የሚካሄደውን ጊዜና ሁኔታ እድሉን አቃጥለውታል። ያ እድል ካለፈው ኮቪድ ከመምጣቱ በፊት የነበረ እድል መንግስት መስራት ያለበትና ግዳጁም መስራት ስላቃተው የምርጫ ቦርድም አግሬሲቭሊ ያ ችግር ተፈቶ ወደ ምርጫ እንድንሄድ የሚያደርገንን ጊዜ ተቃጥሏል። ያ ኮቪድም መጥቶ ምርጫው ሲተላለፍ ይሄ ሁሉን አቀፍ የሆነ ንግግርና ስምምነት ተደርጎ መደረግ ሲኖርበት ኮቪድ አደጋው የታወቀ ነው። ግን ዩኒላተራሊ መንግስትና ምርጫ ቦርድ ብቻ ናቸው ሁለቱ ናቸው ይህንን ያስተላለፉት። የፖለቲካ ፓርቲዎች ያልተስማሙበት ያ እድል ተቃጥሏል። ከዛ በኋላ ደግሞ ቀውሶቹ እየሰፉና በጣም ከፍተኛ እንትን ውስጥ ነው ያለ ነው። በዚህ ሁኔታ ወደ ምርጫ ከሚኬድ የብሔራዊ መግባባት መቅደም አለበት ነው የፖለቲካ ምስቅልቅሉ መርገብና ስምምነት ላይ ተደርሶ ወደ ምርጫ መሄድ አለበት የሚል ነው አቋማችን።
በዚህ ጉዳይ ላይ ከመንግስትና ከምርጫ ቦርድ የምሰጥ ምላሽ ለማግኘት ጥረት እያደረግኩ ነው። ለአሜሪካ ድምፅ ፀሐይ ዳምጦ ከአዲስ አበባ።
አድማጮቻችን አብራችሁን ስለቆያችሁ እያመሰገንን የዛሬ ጋቢና ቪኦኤ ዝግጅታችንን እዚህ ላይ አጠናቀናል። ትዝታ በላቸው በፕሮግራም አርቶት፣ ኤልያስ አስማረ በቅንብር እንዲሁም እኔ ኤደን ገረመው ፕሮግራሙን በመምራትና በዜናዎቹ ከመላው የአሜሪካ ድምጽ ዘጋቢዎች ጋር በመሆን አብረናችሁ አምሽተናል። በነገው ምሽት እስከምንገናኝ ድረስ ደህና ደሩ።